Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የዛሬ አርብ ህዳር 25 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት ከያዝናቸው ጥንቅሮች መሃል የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትላንት የእማኞችን ቃል ሰምቷል።
Ethiopia is far too important, not just for the Ethiopian people, but for the entire Horn and Africa.
ኢትዮጵያ ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካም በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች ዓመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት።
የውጭ ጉዳይ ኮሚቴው ከፍተኛ አባል የሆኑትን የኒው ጀርሲው እንደራሴ ክሪስ ስሚዝን ነው የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትላንት የእማኞችን ቃል ሰምቷል። ምስክሮቹ ባለፉት 2 ዓመታት በተለይም ደግሞ ባለፉት 30 ቀናት በሰሜን ኢትዮጵያ ክፍል ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው ተናግሯል። እማኞቹ የሰጡትን ቃልና የጠቆማቸውን ምክር አዘል ሐሳቦች ያደመጡት የኮሚቴው ሊቀመንበር የካሊፎርኒያዋ እንደራ ሴ ከረን ባስና ከፍተኛ አባል የሆኑት የኒው ጀርዚው እንደራሴ ክሪስ ስሚዝ የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያ ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። መቀሌ ከተማ ውስጥ ሰላማዊ ሰልፍ እንደነበረ የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ዛሬ በቴክስት መልእክት አሳውቀውኛል ሲል ሮይተርስ ዘግቧል። በሌላ በኩል ግን በቅርቡ የተሰየሙት የክልሉ ጊዜያዊ አስተዳደር መሪ መቀሌ ወደ መረጋጋቷ መመለሷን መግለጻቸውንና የኢትዮጵያ ቴሌቪዥንም የከተማይቱ ነዋሪዎች ሰላማዊ ህይወት እየመሩ መሆናቸውን የሚያሳዩ ምስሎችን ማውጣቱን የዜና ወኪሉ አክሎ ዘግቧል። መቀሌ ውስጥ የኤርትራ ወታደሮች ዘረፋ እየፈጸሙ እንደሆነ በኢትዮጵያ ታዳኝ ቁጥር አንድ ሰው ሲል የጠቀሳቸው ዶክተር ደብረጽዮን በላኩለት መልእክት መክሰሳቸውንም ሮይተርስ አመልክቶ በአካባቢው ወዳሉ ተራሮች ዘልቀን የሽምቅ ውጊያ ጀምረናል ሲሉም በዘገባው አክሏል። ኢሳያስ አፈወርቂ ወታደሮቻቸውን አብይን እንዲያግዙ መላካቸውንና የኤርትራ ወታደሮች በየቦታው እንደሚገኙ ዶክተር ደብረጽዮን ደጋግመው እንዳነሱ የጠቆመው ሮይተርስ ለክሳቸው ማስረጃ ወይም ማረጋገጫ አለማቅረባቸውንና ክሱን የኢትዮጵያም የኤርትራን መንግስታት ማስተባበላቸውን ገልጿል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ትግራይ ክልል ውስጥ የተቋረጠውን የመገናኛ ዘዴዎች አገልግሎት መልሶ እንዲያስጀምር እንዲሁም ሁለቱም ወገኖች ውጊያ እንዲያቆሙ ሲሉ የአውሮፓ ህብረት የቀውስ መፍትሄ አፈላላጊ ኮሚሽነር ያኔዝ ሌናርሲች ማሳሰባቸውን የፈረንሳይ የዜና ወኪል AFP ዘግቧል። በሌላ በኩል ዛሬ ለጋዜጠኞች ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ህግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ብለዋል። ቃል አቀባዩ አክለውም በሰሜን ኢትዮጵያ ክፍል መንግስቱ ሰብአዊ ችግሮችን ለመፍታት መንቀሳቀስ መጀመሩንም ተናግረዋል። በአርቲስት ሀጫሉ ሁንዴሳ ላይ በተፈጸመው ግድያ ተጠርጥረው ክስ የተመሰረተባቸው 4 ሰዎች ላይ አቃቤ ህግ ለ2 ተከታታይ ቀናት ምስክሮቹን አሰምቷል። የምስክሮቹን ቃል የሰማው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ የህገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት ሲሆን የአርቲስት ሀጫሉ ሁንዴሳ ቤተሰቦችም ችሎቱ ላይ መገኘታቸው ታውቋል። አድማጮች የዚህ ዘገባ ዝርዝር በምሽቱ ይደመጣል። ቃለ መሐላ ፈጽመው ዋይት ሃውስ የሚገቡበት የፊታችን ጥር 12/2013 ዓ.ም አንስቶ በሚቀጥሉት 100 ቀናት አሜሪካውያን ሁሉ የአፍና የአፍንጫ መሸፈኛ ማስክ ያለማቋረጥ እንዲያደርጉ እንደሚጠይቁ ተመራጩ ፕሬዝዳንት ጆ ባይደን አስታውቋል። ተመራጩ ፕሬዝዳንት ከተመራጭ ምክትላቸው ካማላ ሃሪስ ጋር ሆነው ከሲኤንኤኑ ጄክ ታፐር ጋር ባደረጉት ልዩና የመጀመሪያው ቃለ ምልልስ ሰው ከሰማቸውና ከተከተላቸው በከፍተኛ ሁኔታ እያሻቀበ የመጣውን የኮሮና ቫይረስ ተጋላጭነትና ተያይዞም የከበደውን የሞት መጠን በከፍተኛ ሁኔታ መቀነስ እንደሚያስችል ያላቸውን እምነት ገልጸዋል። ዩናይትድ ስቴትስ ውስጥ አሁን ከ14 ሚሊዮን በላይ ሰው ለቫይረሱ የተጋለጠ መሆኑንና ኮቪድ-19 የሞተው ሰው ቁጥርም 275,000 መብለጡን የጆን ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። በሌላ በኩል ደግሞ የኮሮና ቫይረስ ስርጭት አገርሽቶ ያንሰራራባትና ትላንት ብቻ ከ23,000 በላይ መጋለጡ የተረጋገጠባት 933 ሰው የሞተባት የኢጣሊያ ፕሬዝዳንት በአውሮፓው የገና ሰሞን በሀገር ውስጥ በሚደረግ ጉዞ ላይ ገደብ መጣላቸውን አስታውቀዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ናቸው። ከቀሪ የጋቢና ቪ መርሃ ግብሮች ጋር ታምሹ ዘንድ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አድርገን ወደ አሰናዳነው ፕሮግራም እንለፍ። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ትላንት የእማኞችን ቃል ሰምቷል። ምስክሮቹ ባለፉት 2 አመታት በተለይ ደግሞ ባለፉት 30 ቀናት ሰሜን ኢትዮጵያ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው ተናግረዋል። እማኞቹ የሰጡትን ቃልና የጠቆሟቸውን ምክር አዘል ሐሳቦች ያዳመጡት የኮሚቴው ሊቀመንበር የካሊፎርኒያ እንደራሴ ኬረን ባስና ከፍተኛ አባሉ የሆኑት የኒውጀርሲው እንደራሴ ክሪስ ስሚዝ የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያ ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። የምስክር መስማቱን ሂደት የተከታተለችው ጽዮን ግርማ ናት፣ እንደሚከተለው ታቀርባለች።
በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደራሴ ካረን ባስ እና የኒውጀርሲው እንደራሴ ክሪስ ስሚዝ በሰሜን ኢትዮጵያ እየተካሄደ ያለውን መንግስት ህግ የማስከበር ዘመቻ የሚለውንና የትግራይ ክልል መንግስት ጦርነት ተከፍቶብኛል ሲል የሚጠራውን ግጭት በተመለከተ የማያባራ ግጭት በኢትዮጵያ በሚል ርዕስ ከምስክር ሰጪዎች የተሰጠውን የምስክርነት ቃል ትላንት አድምጠዋል። ካረን ባስ ንግግራቸውን የከፈቱት እንዲህ በማለት ነበር።
When we decide to have a hearing, it is with great consideration and mainly
ምስክሮችን ለመስማት ስንወስን ብዙ አስበንበታል። በዋናነት ግን ምስክሮችን የማዳመጥ ተግባሩ በውጪ በሚኖሩ ኢትዮጵያውያን ግፊት የተደረገ ነው። አንዳንድ ጊዜ ምስክሮችን ለመስማት መወሰን ይከብደናል፣ ምክንያቱም ያን በምናደርግበት ጊዜ ሰዎች አንድ ወገን እንድንወክል ይፈልጋሉ። እዚህ አሜሪካ ምክር ቤት ውስጥ ደግሞ ያን ማድረግ የኛ ተግባር አይደለም። ስለዚህ የዛሬውን ምስክሮችን የማዳመጥ ሂደት ውጤታማ ሆኖ እንደምታገኙትና ኢትዮጵያ ሰላምና አንድነቷን እንድታገኝ በማገዝ ረገድ አሜሪካ ጠቃሚ ሚና እንዲኖራት እንደምንፈልግ እንደምትረዱ ተስፋ አድርጋለሁ። በተጨማሪም የዚህ ምስክሮችን የመስማት ሂደትና የሚተላለፈው ውሳኔ አንድ እርምጃ ወደፊት የሚያራምድ ነው እንጂ የመጨረሻው አይደለም።
ክሪስ ስሚዝ በኦንላይን ወይም ቨርቹዋል በተደረገው በዚህ የምስክር መስማት ሂደት ላይ ማብራሪያ የሰጡ ሲሆን በኢትዮጵያ ግጭት፣ መፈናቀል እንዲሁም የበረሃ አንበጣን ጨምሮ ተደጋጋሚ ችግር የመጣባት አገር መሆኗን ጠቅሰዋል። ግን ደግሞ ኢትዮጵያ ታላቅ አገር መሆኗን መስክረዋል።
Ethiopia is far too important, not just for the Ethiopian people, of the entire horn and
ኢትዮጵያ ለኢትዮጵያ ህዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካም በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች አመት በአሽናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት።
ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። የምስክርነት ቃሏን ስትሰጥ ኢትዮጵያ ውስጥ ባለፉት 2 አመታት ተከስተዋል ያለቻቸውን የመብት ጥሰቶች በዝርዝር ገልጻ ፍጹም ገለልተኛ ማጣራት ያስፈልጋል ብላለች።
For independent and transparent investigations from all corners around the world. But I do believe only a UN mandated team
አፍና ጫፍ ይዞ በተፋረረ ማህበረሰብ ውስጥ ነፃና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብያምናለሁ። በመንግስታቱ ድርጅት ስልጣን ከመሰጠው አጣሪ ቡድን ውጪ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንንና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም ፈላጊ ተግባር እንዲያከናውን በሌላ በማንኛውም ተቋም ላይ እምነት የለውም።
ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት 30 ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል።
On the information blackout with phone and internet connections to Tigray down and journalists prevented from accessing most of the region it's very difficult to know what's happening
የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት በተቋረጠበትና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ እንደተፈናቀለና ምን ያክል የሰብአዊ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው።
በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው። እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩን ብለዋል።
ግጭቱ መቋቋም የማይቻል የሰብአዊ የኢኮኖሚ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር ያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎች የሚያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው።
የፍሪደም ሃውስ ከፍተኛ ባለሙያ የሆኑት አቶ ዮሴፍ ባድዋዛ ከምስክርነት ሰጪዎቹ አንዱ ሲሆኑ እርሳቸውም ኢትዮጵያ ውስጥ እየተከሰተ ነው ያሉትን ግጭቶችና የመብት ጥሰቶች አስረድተዋል። ባቀረቡት ምክረ ሐሳብ ላይም ክልሎች በልዩ ኃይል ስም ያደረጃቸውን ታጣቂዎች ጉዳይ ሊታሰብበት የሚገባ መሆኑን ምክረ ሐሳብ ለክሰዋል። በአጠቃላይ በዚህ ምስክርነት የመስማት ሂደት ላይ የተነሳው ጉዳይ ግልጽ የሆነ መረጃ ይኑርና በደረሱት ጉዳዮች ላይ በገለልተኛ አካል ምርመራ ይደረግ የሚል ነበር። የዴሞክራትና የሪፐብሊካን ተወካዮች ለአራቱ ምስክሮች ጥያቄዎችን አቅርበዋል። ምስክሮቹ ማብራሪያ ሰጥተዋል፣ ምክረ ሐሳብም ቀርቧል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
ይሁንን ለዘገባው እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ ቆየ ነኝ። አቃቤ ሕግ አርቲስት አጫሉ ሁንዴሳን በመግደል ወንጀል በተከሰሱት 4 ተጠርጣሪዎች ለሁለት ተከታታይ ቀናት ምስክሮችን አሰምቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት የአቃቤ ሕግ ምስክሮችን ሁሉ አዳምጦ መጨረሱን ተመልክቷል። የአርቲስት አጫሉ ሁንዴሳ ቤተሰቦችም በችሎቱ ላይ መገኘታቸው ተገልጿል። ጸሐይ ዳምጠው ዝርዝሩን ልካለች።
ሰኔ 22 2012 ዓ.ም ተመረተ በአዲስ አበባ ከተማ ገላን ኮንዶሚኒየም አካባቢ ነበር ታዋቂው ድምጻዊ አጫሉ ሁንዴሳ የተገደለው። በአርቲስቱ ግድያ የተጠረጠሩ ግለሰቦች በሕግ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ መሆኑም ይታወቃል። ባለፉት 2 ቀናትም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና ጸረ ሽብር ጉዳዮች ወንጀል ችሎት የአቃቤ ሕግ ምስክሮች ተሰምቷል ሲሉ የጠቅላይ አቃቤ ሕግ የፕሬስ ክፍል ኃላፊ አቶ አወል ሱልጣን ተናግረዋል።
ግድያውን የፈጸሙ ሰዎች ላይ ምርመራ ስናከናውን ነበረ። መጀመሪያ የቆየ ነው። ከዛ በኋላ ባሰባሰብ ነው የማስረጃ ላይ ተመስርተን ደግሞ ክስ ለማስመስረት የሚያስችል በቂ ማስረጃዎችን ሰብስበን ስላገኘን በዛው መሰረት ክስ መስርተን ጉዳዩን ወደ ፍርድ ቤት ወስደነው ነበረ። በዚህም ላይ አቃቤ ሕግ ክሳችንን የላክነውን ክስ ፍርድ ቤት ተቀብሎ ማከራከር ጀመረ። በዛውም ክስ አሰማን። ክስ ከተሰማ በኋላ ክስ መቃወሚያ ላይ ተከሳሾች መቃወሚያችን አቅርበው ነበር። እነዛ የመቃወሚያ ሀሳቦች ላይ አቃቤ ሕግ መልስ ሰጠ። አቃቤ ሕግ የሰጠውን መልስ እና ተከሳሾቹ አንስተውት የነበረውን የመጀመሪያ መቃወሚያ ሁለቱን አገናዝቦ ትዕዛዙን ለመስጠት ቀጥሮ ነበረ። በዛ መሰረትም ተከሳሾቹ ያቀረቡት መቃወሚያ ተገቢ እንዳልሆነ ታምኖበት እሱ ታልፎ አቃቤ ሕግ ምስክሩን እንዲያቀርብ ታዞ ነበር። በዛ መሰረትም ቀን ሮብና ሐሙስ ማለት ነው ለተከታታይ ሁለት ቀናት የአቃቢያን ሕጎችን ምስክር ለማሰማት ነበር የተቀጠረው። በዚህ በነዚህ ሁለት ቀናቶች ላይ እንደ ክሳችን ያሰርዱናል ብለን ያሰብናቸውን ምስክሮችን በቅደም ተከተል አቅርበን ለሁለት ቀናት አሰምተን አጠናቀናል ወይም ጨርሰናል ማለት ነው።
አቶ አወል የችሎቱን ውሎ ለአሜሪካ ድምፅ አብራርቷል።
መጀመሪያ ለአራት ክሮች ከአራት ተከሳሾች የመጨረሻ ተከሳሽ አራተኛ ተከሳሽ ላምሮት ጠበቃ በራሴ ያቆማለሁ የሚል አቋም ስለነበራት ለሶስቱ መንግስት ጠበቃ እንዲያቆምላቸው ታዞ በዛ መሰረት ጠበቃ ቀርቦላቸው ነበረ። ነገር ግን ደግሞ አራተኛ ተከሳሽ ጠበቃ በራሷ ማቆም የማትችል መሆኑን ድጋሚ በመግለጿ የጥብቅና አገልግሎት ሴት የነበረው ተቋም በተመሳሳይ ለሶስቱ የመቆሙን ያህል ለላምሮት እንዲቆም ታዞ ነበረ። ስለዚህ በዚህኛው ችሎት ትናንትናና ከትናንት ወዲያ በኋላ ችሎት ለላምሮትም ለሌሎችም ለሶስቱም በአጠቃላይ ለአራቱም ተከሳሾች መንግስት ጠበቃ አቁሙላቸው በመንግስት ያቆሙ ጠበቃ ነበረ መስቀለኛ ጥያቄዎችን እየጠየቀ ራሳቸውን ፍርድ ቤት ሲደርሱ ሲካተላቸው የነበረ ጠበቃ መንግስት ያቆመላቸው ጠበቃ ነው እና ስለዚህ አራቱም ተከሳሾች መንግስት ባቆመላቸው ጠበቃ ነበረ ክርክር ሲያደርጉ የነበረው ማለት ነው።
በችሎቱ ላይ ከተገኙ የአርቲስቱ ቤተሰቦች መካከል አንዱ ሀብታሙ ሁንዴሳ በበኩሉ ተከታዩም ብሏል።
በፍርድ ቤቱ ተገኝተን የምስክር ቃል ሲቀበሉ እንደነበር ሰምተናል። በገዳይነት የተጠረጠረው ግለሰብ ቤተሰቦችን አርቲስቱ የተገደለበትን መሳሪያ ከፖሊስ ለመደበቅ እንዴት እንደሰወረና እንዴት እንዳወጣው ሲያስረዱ ነበር። እኛ ምስክሮቹ የሰጡትን ቃል ብቻ ነው የሰማነው። መናገርም ሆነ ጥያቄ መጠየቅ አልቻልንም።
የአቃቤ ሕግ ምስክሮችን የሰማው ችሎት የምስክሮችን ቃል መርምሮ ብይን ለመስጠት ለየካቲት 10/2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። በአርቲስቱ የግድያ ወንጀል የተከሰሱ ግለሰቦች ጉዳይ እየታየ ያለው በ1996 በወጣው የወንጀል ሕግ አንቀጽ 32 ዝባር 1 ሃናሌ እንዲሁም የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176 ህዝባር 2012 አንቀጽ 3 ህዝባር 2 መሰረት በማድረግ መሆኑም ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። ከዚህ ከዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ፕሮግራም ይቀጥላል። በሰሜኑ የኢትዮጵያ ክፍል ህግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ሲል የውጭ ጉዳይ ሚኒስትር ገለጸ። ሰብአዊ ችግሮችን መፍታት መጀመሩንም የሚኒስትሩ ቃል አቀባይ ዲና ሙፍቲ አስታውቀዋል። መግለጫውን የተከታተለው መለስካቸው አማሃ ነው፣ እንደሚከተለው ይቀርባል።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ረፋዱ ላይ ለጋዜጠኞች እንደተናገሩት ካለፉት ጥቂት ሳምንታት ጀምሮ ከሀገሪቱ ጠቅላይ ሚኒስትር እስከ የውጭ ጉዳይ ሚኒስትሩና የተለያዩ ከፍተኛ መንግስት ባለሥልጣናት በዲፕሎማሲ ስራ ተጠምደው ሰንብተዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ሊቀመንበር ልዩ የልዑካን ቡድንና ለሌሎች አካላትም የህወሓት ህገወጥ ቡድን ላለፉት 2 ዓመታት በላይ የተጀመረውን ለውጥ ለመቀልበስ አያሌ ወንጀሎችን መፈጸማቸውን ለማስረዳት መንግስት ላለፉት ጥቂት ሳምንታት በትግራይ ክልል የወሰደው እርምጃ ህግን ለማስከበር ጉዳይ እንደሆነ ማብራራታቸውን አምባሳደሩ አስታውሰዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ደግሞ በአፍሪካ ጎረቤት ሀገሮችና በአውሮፓ የተለያዩ ሀገሮች በመዘዋወር ያካሄዱትን ስራም ዘርዝረዋል። በተለይ ህግ የማስከበሩ ስራ ተጠናቋል ከተባለበት ካለፈው ሳምንት መጨረሻ ጀምሮ የተሰራውን ዲፕሎማሲያዊ ስራ አምባሳደሩ እንዲገልጸውታል።
ጊዜ በተለይ ኦፕሬሽኑ በስኬት ከተጠናቀቀ በኋላ የስልክ ጥሪና የስልክ ውይይት አድርጓል። እዚህም ላይ የተነሱት ዋና ዋና ነገሮች ኦፕሬሽኑ በዝቅተኛ ክሳራ እንደተከናወነ፣ የመልሶ ማቋቋምና የተፈናቀሉትን የመመለስ ኢንተርናል ዲስፕሌስድ የሆኑትንም ወደ ውጭ የመጡትንም ወደዚህ የማምጣት ስራ መጀመሩን፣ አንዳንድ ወገኖች ለምንድን ነው ዲያሎግ ውስጥ የማትገቡት የሚል ነገርም ስለሚያነሱ፣ ዲያሎግን በተመለከተ ግን የትግራይ ኢንተሪም አድሚኒስትሬሽን አለ የተቋቋመ፣ ከዛ ኢንተሪም አድሚኒስትሬሽን ጋር ዲያሎግ እንደሚካሄድ አስፈላጊ ከሆነ ከሲቪል ሶሳይቲው ጋር ከሀገር ሽማግሌዎች ጋር መናገር እንደሚቻል፣ ነገር ግን በዚህ በኦፕሬሽኑ ውስጥ ከህግ በማፈንገጣቸው የሚፈለጉትን ወገኖች ጋር መነጋገር ግን እንደማይቻል፣ እንደማይሆን፣ እንደማይታሰብ በደንብ ነው የነገሯቸው ማለት ነው።
እንደ አምባሳደር ዲና ሙፍቲ አገላለጽ በዲፕሎማሲው መስክ የተሳካ ስራ ተሰርቷል የሚባለው በአንዳንድ ወገኖች የህግ ማስከበሩን ስራ እንደ የእርስ በርስ ጦርነት በመቁጠር ውይይት ይካሄድ የሚለውን ማምከር መቻሉንና ጉዳዩ የውስጥ ጉዳይ መሆኑን ማስረገጥ መቻሉን ይመስላል።
ይሄ በዲፕሎማሲው መስክ በጣም የተሳካ ነው የነበረው። በተለይ በሩዋንዳና በኡጋንዳ፣ በኬንያ፣ በዲአርሲ የተደረጉ ጉብኝቶች፣ ከፕሬዚደንቶች ጋር የተደረጉት ኮንቨርሴሽንስ የተሳኩ ነበሩ። ይሄ ጉዳይ የኢትዮጵያ ውስጥ ጉዳይ መሆኑን በሚገባ የወሰዱበት፣ ነገር ግን ሁሉም በጋራ ያነሱት ቅድም ያልኳቸው አውሮፓም የነበሩት በስልክም ያነጋገርናቸው በአካል የሚያገኘናቸው አንድ ከንሰር ናቸው። ሁማኒቴሪያን ጉዳይን የሲቪሎችን ደህንነት በጥንቃቄ ያዙት ነው። ምን እንርዳችሁ እዛ ላይ የሚል ነገር ነው ያለው። ነገር ግን የኢትዮጵያን ሉዓላዊነት ጉዳይ፣ የኢትዮጵያን ሕግ የበላይነት የማስከበሩን ኦፕሬሽን ሁሉም ከሞላ ጎደል ሲምፐተቲክ ናቸው ብሎ ማለት ይቻላል።
ባለፉት ሳምንታት በትግራይ ክልል ተደርጎ በነበረው ወታደራዊ ግጭት ሳቢያ ስለተፈጠረው ሰብአዊ ጉዳትና ይህንን በሰላማዊ ሰዎች ላይ የደረሰ ችግር ለመፍታት እርምጃዎች እየተወሰዱ መሆናቸውንም አምባሳደር ዲና አብራርተዋል።
ወደ ሱዳን የሄዱትን ዜጎች በሚመለከት የመመለሱ ስራ ቅድም እንዳልኳቸው ኢሚዲየትሊ ለመጀመር ከሱዳን መንግስትም ጋር ተስማምተናል። የት ነው ያሉት? ስንት ነው ያሉት? እነማን ናቸው? በምን ፖዚሽን ላይ ያሉት የሚለውን ነገር ኢትዮጵያ ኤምባሲም አሳይመንት ተሰጥቶ እየሰራ ያለበት ሁኔታ ነው ያለው። ሆፕፉሊ በአጭር ጊዜ ውስጥ ወደዚህ ይመለሳሉ። ፐርትነንት እንትኖች ስራ ጀምሯል። ባይ ዘ ወይ ወደ አፌክትድ ኤሪያ ከሁለት ሶስት ቀን በፊት የተላከ ማቴሪያል በማት አለ። ባይናው ወይ ደርሷል ወይ ይደርሳል ብዬ አስባለሁ። ሺፕመንቶች ይደረጓሉ፣ ሪሊፍ ሺፕመንት፣ የመድኃኒት አቅርቦት፣ እነዚህ የመሳሰሉት ነገሮች። ስለዚህ ሬፊጂስ የመመለሱም ነገር ከዚሁ ጋር የተያዘ ነው፣ ይመለሳሉ ነው።
ቃል አቀባዩ በሰሜኑ የሀገሪቱ ክፍል የተፈጠረው ሁኔታ በተመለከተ አንዳንድ ወገኖች አሰራጭተውት የነበረው የተሳሳተ ትርክት በአሁኑ ጊዜ እየተቃናና ትክክለኛው ገጽታ ስፍራውን እየተካው እንደሆነ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናምራ። አርቲስት ዲያርት በመባል የምትታወቀው ሴኔጋላዊቷ የጾታዊ ጥቃት ሰለባ ከራሷ ተሞክሮ በመነሳት በጾታዊ ጥቃት ዙሪያ ግንዛቤ ለመፍጠር የስዕል ኤግዚቢሽኖች እያሳየች ትገኛለች። በሴኔጋል ከኮቪድ-19 በኋላ የጾታዊ ጥቃት መስፋፋቱን ተከትሎ በዚህ ዙሪያ የሚሰሩ አክቲቪስቶች የተለያዩ እንቅስቃሴዎችን እያደረጉ ነው። ዘገባው የኤስቴን እንዳጆን ነው። ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች።
የ47 ዓመቷ ሴኔጋላዊት ሰዓሊ ዳያርት በሚለው የጥበብ ስሟ ብቻ ነው መጠራት የምትፈልገው። ዳያርት የጾታዊ ጥቃት ሰለባ ናት። የሁለት ልጆች እናት የሆነችው ዳያርት ከውልደቷ ጀምሮ የእግር ጉዳት አለባት። ታዲያ ይሄ ጉዳቷ ጸበኛ ከሆነው ባሏ ጥቃት እንዳታመልጥ እክል ፈጥሮባት ቆይቷል። አሁን ከባሏ ጋር ተፋታለች። በስዕሎቿም ጾታዊ ጥቃትን በማሳየት ጥቃት በደረሰባቸው ሴቶች ዙሪያ ያለን ግንዛቤ ለመቀየር ትጥራለች።
ከምስላቸው ስዕሎች ጋር ልዩ የሆነ ቅርኙነት አለኝ።
የምሰራው ከሌሎች ተሞክሮ ሳይሆን ራሴ ላይ ከደረሰው የጾታዊ ጥቃት በደል በመነሳት ነው። ከዛ ተነስቼ ጾታዊ ጥቃት የደረሰባቸውን ሴቶች በመወከል በሸራዬ ላይ ስዕል ስላለው እንደ ሳሊ ግንዛቤ ማስጨበጥ ኃላፊነቴ ነው በያስባለው። እሱም ብቻ ሳይሆን ጥቃትን መቃወም ግዴታዬ ነው።
የጸረ ጾታዊ ጥቃት አክቲቪስቶች በአለም ላይ በኮቪድ-19 ወረርሽኝ ወቅት የቤት ውስጥ ጥቃት የሚደርስባቸው ሴቶች ቁጥር መጨመሩን ይናገራሉ። በሴኔጋልም የሆነው እንዲሁ ነው። አክቲቪስት ዲዲ በቅርቡ ጓደኛዋ በገዛ ባሏ ተገላለች። ይሄ አጋጣሚ ታዲያ የጸረ ጾታዊ ጥቃት ተቋም እንድትመሰርት ገፋፍቷታል። ከዛን ጊዜ ጀምሮ የዲዲ ድረገጽ እርዳታ በሚሹ ሴቶች ደብዳቤዎች ተጨናንቋል።
በዚህ በኮቪድ ወቅት የተቀበልኳቸው በሙሉ በባሎቻቸው ከቤት የተባረሩ ሴቶችን ጉዳይ ነው። አብዛኞቹ የሰዓት እላፊ ባለበት በአሁኑ ሰዓት ከቤት መውጣታቸው ህይወታቸውን አስቸጋሪ አድርጎታል።
አክቲቪስቶቹ አሁን ላይ የ16ቱን ቀናት የጸረ ጾታዊ ጥቃት እንቅስቃሴ ወቅት በመጠቀም ግንዛቤ ለመፍጠር እየሰሩ ነው። የዳያርት ስራዎችም በዳካር የጥበብ ማዕከል ውስጥ እየታዩ ይገኛሉ። ኤግዚቢሽኑም የ16 ቀናት የጸረ ጾታዊ ጥቃት ንቅናቄን መሰረት አድርጎ የሚቆይ ይሆናል። በዚህ መንገድ ዓለም አቀፉን ንቅናቄ መቀላቀልና በዳካርም ግንዛቤ ለመፍጠር እየሰሩ ይገኛሉ። Jaradi tara yo jana ale ma so digima
Derini derini nga bedisa ne jaradi ma peganyala ngala Derini derini nga bedisa ne kanu I want to know
ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabbinavoa እንዲሁም በኢሜል አድራሻችን gabbina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።